ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fino.te.org በቀጥታ መከታተል ይቻላል።
እንስተልኝ እንደምናመሻችሁ አድማጮቻችን፣ ዛሬ ሰኞ ሰኔ 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ወቅታዊ የኢትዮጵያ ሁኔታ የሚመለከቱ ሁለት ሀተታዎችን በተከታታይ እናሰማለን። በቅድሚያ ገለባና ምርቱን መለየት መቻል አለብን በሚል ርዕስ የቀረበ ሲሆን በማስከተል ደሃ አቋሙ አንድ ነው በሚል ርዕስ የቀረበ ነው። ከዚያም ሌሎች ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና፣
ሰኞ ሰኔ 4 ቀን የባድመ ከተማ ነዋሪዎች በወያኔ ጭንብልነት የሚያገለግለው ኢህአዴግ የተባለው ድርጅት ስራ አስፈጻሚ ኮሚቴ የአልጀርስ ስምምነትን ለመቀበል ያሳለፈውን ውሳኔ በማውገዝ የተቃውሞ ሰልፍ አካሂደዋል። በሰልፉ ላይ ነዋሪው ህዝብ ምሬቱንና ቁጭቱን የገለጸ ሲሆን ህይወት የተከፈለበትን መሬት አሳልፈን አንሰጥም፣ እኛ ስንኖርም ኢትዮጵያዊ ስንሞትም ኢትዮጵያዊ እንጂ ኤርትራውያን አይደለንም ብለዋል። የመፍትሄ ሐሳብ ሊቀርብ የሚችለው ከህዝቡ ጋር በመነጋገርም ነው ብለዋል። ከተያዙት መፈክሮች መካከል የራሳችንን አንሰጥም፣ የሌላ አንፈልግም፣ የኢህአዴግ ውሳኔ የአገር ክደት ነው የሚል ይገኙባቸዋል። ባለፈው ሳምንት በምስራቅ ትግራይ በኢሮብ አስተዳደር አካባቢ በዳዋ ከተማ ከ6000 በላይ የሆነ ህዝብ ሰላማዊ ሰልፍ አድርገው ውሳኔውን ማውገዝ ሲታወስ፣ ከአረና ምንጮች እንደተገኘው የሰሜን እዝ ወታደሮችም ውሳኔውን መቃወማቸው ይታወቃል። በደቡብ ኢትዮጵያ በዲላ ዩኒቨርሲቲ በአንድ ግለሰብ የተጣለው የእጅ ቦምብ 9 ሰዎች ያቆሰለ መሆኑን የዩኒቨርሲቲ ባለስልጣኖች ገልጸዋል። የቦምቡ ጥቃት ያደረሰው ቅዳሜ ሰኔ 2 ቀን ከምሽቱ 3 ሰዓት ላይ በዩኒቨርሲቲው የሳይንስ ቤተ መጻሕፍት ላይ ሲሆን ጉዳቱ የደረሰባቸው ተማሪዎች ወደ ሆስፒታል ተወስደው ሕክምና እንደተደረገላቸው ተገልጿል። ጥቃቱን ማንና ለምን ዓላማ እንደተፈጸመ ምርመራ እየተካሄደበት መሆኑ ይነገር እንጂ የአካባቢው ሁኔታ በቅርብ የሚከታተሉ ምንጮች ቀደም ብሎ በጌዲዮና በኦሮሞ ብሔረሰቦች መካከል በነበረው ግጭት ሳሆን እንዳልቀረም ግምታቸውን ይሰጣሉ። በምስራቅ ሐረርጌ ጭናክሰን ከተማ በተከታታይ ቀናት በተደረጉ ጥቃቶች ቁጥራቸው በውል ያልታወቁ ዜጎች በሶማሌው ልዩ ፖሊስ ኃይል መገደላቸው ታውቋል። በወያኔው የጦር አለቆች ተደግፎ የተደራጀውና በሶማሌው አካባቢ ዋና ሹም በአብዲ ኢሌ የሚመራው ልዩ ፖሊስ አሁንም ቢሆን የግፍ ግድያውን አጠናክሮ የቀጠለ ሲሆን ባለፉት ጥቂት ቀናት በርካታ ሰዎች አሰቃቂ በሆነ ሁኔታ መግደሉ ይታወቃል። ረቡዕ ግንቦት 29 ቀን በሶማሊያ ግዛት ቦሳሶ ከምትባለው ወደብ ተነስተው ወደ የመን ለመጓዝ በጀልባ ባህርን በማቋረጥ ላይ ያሉ ጀልባዋ በድንገት በመስጠሟ ምክንያት ሕይወታቸውን ያጡ የ60 ኢትዮጵያውያን አስከሬን የተገኘ መሆኑ ተነግሯል። በጀልባዋ ላይ ከነበሩት 100 ተሳፋሪዎች መካከል 83 የሚሆኑ ወንዶች ሲሆኑ 17ቱ ሴቶች መሆናቸውን ከተባበሩት መንግስታት ድርጅት ምንጮች ለማወቅ ተችሏል። አስከሬን ፍለጋው አሁንም ቀጥሏል። 629 ስደተኞችን የጫነች አንድ የግል መርከብ በሜዲትራኒያን ባህር ላይ ታግዳ መቆየቷም ታውቋል። ቅዳሜ ሰኔ 2 ቀን በተለያዩ አደገኛ ጀልባዎች በመጓዝ ሕይወታቸው አደጋ ውስጥ የነበሩ 629 ስደተኞች በጣሊያን ጠረፍ ጠባቂዎችና በሌሎች ክፍሎች እርዳታ ትብብር የእርዳታ ሰጪ ቡድን ንብረት ወደ ሆነችው መርከብ ላይ የተዘዋወሩ መሆናቸው ታውቋል። የጣሊያን ባለስልጣኖችም ሆነ የማልታ ባለስልጣኖች መርከቢቷ ወደ ወደባቸው እንዳትመጣ በመከልከላቸው ስደተኞቹ በመርከቧ ላይ በመሆን ሜዲትራኒያን ባህር ላይ ታግተው መቆየት ግድ የሆነባቸው መሆኑ ታውቋል። ታዲያን አገር በቅርቡ በስልጣን ላይ የተሰየመው አዲሱ የጥምር አስተዳደር ስደተኛ ወደ አገሩ እንዳይገባ እንደሚያደርግ ቃል የገባ መሆኑ ሲታወቅ ማልታም ተመሳሳይ አቋም ወሰደች መሆኑ ይነገራል። የጣሊያን የጥምር አስተዳደር እሁድ ዕለት ስብሰባ አድርጎ የደረሰበት ውሳኔ በመርከብ ላይ ለታገቱት ስደተኞች ሕክምናና ሌላ እርዳታ እንዲላክላቸው እንጂ ወደ አገር እንዳይገቡ የጸና አቋም ያለው መሆኑን አስታውቋል። የማልታም ሆነ የጣሊያን ወደቦች ዝግ ከሆኑ ስደተኞችን ወደ ሊቢያ እንደሚመለስ እቅድ ያለ መሆኑ ይነገራል። በተያያዘ ዜና የሊቢያ ጠረፍ ጠባቂዎች ቅዳሜ ሰኔ 2 ቀን 150 ስደተኞች ያገቱ ሲሆን ሰኞ ሰኔ 4 ቀን ደግሞ 180 ስደተኞች በመያዝ ትሪፖሊ አጠገብ ወደሚገኘው የባህር ኃይል ጠረፍ የወሰዷቸው መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። ገለባና ምርቱን መለየት መቻል አለብን። በአጉል ተስፋ ሆነ በጦዘ ምኞት ሐቅን ወደ ጎናሽ ቀንጥረን ወደ ቅዠት ዓለሙ መዘፈቅ አገርን በተመለከተ ጉዳይ ከሆነ ጉዳቱ በጣም ከፍተኛ ነው። መራራም ቢሆን ያለውን ሐቅ ተቀብሎ ለችግሮች መፍትሄ መፈለግ ያስፈልጋል። በተለይም ገዢዎች በዘመናችን አያሌ ሐሰትና አደናጋሪ ዜናዎችን ወይም መረጃ የሚሉትን የሚያሰራጩ በመሆናቸው ወያኔ ራሱን ከውድቀት ለማዳን ግንጥ የሰፈረበትን ድንጋይ ሳይቀር በመፈንቀል ላይ ነውና አዲሱን ሹም በተመለከተ ሆነ ባድመና ዛላምበሳን ለሻዕቢያ ሊያስረክብ ሲወስን ይህ ነው የማይባል አደናጋሪ መረጃና ሐቅ ተብዮችን ማደናጋሪያዎችን እያሰራጨ ነው። በመሆኑም ደግመን ወገን ሐቁ ይህ ነው ብሎ መርዶም ከተባለ ማዳረሱ ግዳጃችን ሆኖ ይገኛል። በቅድሚያ አዲሱ ሹም ማን ነው? ወያኔ ሆኖ የወያኔ ሌፍተናንት ኮሎኔል ሆኖ የደህንነት ሰራተኛ ሆኖ በአሜሪካ የስለላ ድርጅት NSA የሁለት ዓመት ስልጠና ወስዶ በተሰቡ የወያኔዎች መናሃሪያ በሆነው በአሜሪካ ደንቨር ከተማ አስፈሮና ልጆቹንም በግል ትምህርት ቤት አስተምሮ የአኖሌ ሃውልት ገምቢ ኮሚቴ አባል ሆኖ ኦህዴድ ሆኖ ኦሮሞውም ሌላውም ሲገደል ጸጥ ብሎ ወይኖ የከረመ ግለሰብ ነው። በስተርጅና ህዝባዊ ይዘት በተአምር አገኘ ብሎ ማመን ቢከብደል የሚፈረድብን አይሆንም። አሜሪካ ወያኔን ከውድመት ለማዳን ባደረገችው ጥረት ግለሰቡን ወደፊት አምጥታና ወያኔ በተወሰነ ደረጃ ለቀቅ እንዲያደርገው አድርጋ ማስተንፈሻና ወያኔን ከሙሉ ጥፋት ማዳኛ ያደረገችው ግለሰብ ነው ቢባል ማመኑ በጣም ይቀለናል። ግለሰቡ ሃይማኖትና ፖለቲካ ደብለቅ የሚልበት ንግርት አለ መሪት ሆናለህ
ብሎ ሳያፍር የሚለፈልፍና ሁሉንም አዋቂ ነኝ ብሎ ከወዲሁ የሚጣበይ ነው። ይህን ሁሉ ሆነ አልሆነ ብለን እንለፈው። ስልጣን ይዟል ወይ ሲባል መልሱ ራሱም ናይሮቢ ላሉ ዜጎች እንደተናገረው የለም፣ ምንም ስልጣን የለውም ነው። የፖለቲካ ስልጣን የዲስኩር ማድረግ ችሎታና ድል አይደለም። በኢትዮጵያና በመላው አፍሪካ ማለት እንችላለን ስልጣን የዴሞክራሲያዊ ህዝባዊ ምርጫ ውጤት አይደለም። ስልጣን የሚሰርጸው ከጠመንጃ ኃይል ነው። ማን ነው ጦሩን የሚያዝ? አፓኝ ተቋሙን የሚቆጣጠር? ማን ነው የሀገሪቷን ንብረት ኢኮኖሚውን በእጁ ያስገባው? ማን ነው አዛዥ ናዛዥ? የዚህን ሁሉ መልስ ለ28 ዓመታት ህዝብ ሁሉ ያውቃል። ኢህአዴግ ተብየው የተለጣፊ አጀብና የወያኔ ጭምብል መሆኑን አሌ የሚል ማንም የለም። ለማ ተባለ ደመቀ ወይ ገዱ ወዘተ ሁሉም የወያኔ መጋዣ ሆነው የታዩና የነበሩም ናቸው። ስልጣን ሙሉ በሙሉ በወያኔ እጅ ነው። ጡረታ ወጡ የሚባሉት ወያኔዎች ከማይረቡ ቦታዎች ተነሱ እንጂ ከዋና የስልጣን ቦታቸው ነቅነቅም አላሉ። አዲሱ ሹም ስብሃትን የማባረር ችሎታም አቅምም ፍላጎትም የለውም። ቧልት ነው የሚካሄደው። ሳሞራን በተመለከተ ይህ ችሎታ አልባ ሰውዬ ጤናው አውቆት ከስራ ልሰናበት ሲል ጊዜ ያለፈ ሲሆን ያለፈው ጠቅላይ ሚኒስትር ጊዜ ነው የዛሬው ተኪው ወያኔው ትግሬ ሰዓረ መኮንን የተመደበለት። የሀገራችን ሰራዊት አሁንም የለም። ጦሩን የሚቆጣጠሩት ከላይ እስከ ታች ወያኔዎች ወይም የትግራይ ተወላጆች ናቸው። ጌታቸው አሰፋ ቢነሳ ከስሩ የደህንነቱን መምሪያዎችና መዋቅር በሞላ ተቆጣጣሪዎቹ ወያኔዎችና የትግራይ ተወላጆች ናቸው። ጌታቸውን የተካው አደምም ቢሆን እድሜውን በወያኔ መጋዣነትና ተለጣፊነት ያሳለፈ ነው። ለወሬ የለው ፍሬ ይላል የሀገራችን ሰው። ህዝብ ሊሰማ የሚፈልገውን መንገሩ የፖለቲካ ዋና ማደናገሪያና ድጋፍ ማግኛ ዘዴ ነው። በተለይ ምረጡን ደግፉን ሲሉ ጨረቃ በግራ እጃችን ፀሐይ በቀኝ እጃችን ይዘንላችኋል ይላሉ። በመሆኑም በልፈፋው ሳይሆን በተጨባጭ ድርጊታቸው በስራቸው ነው መገመት መገምገም ያለባቸው። በልፈፋ ቢሆንም ማኖሮ በደርግ ጊዜ ዴሞክራሲን ተላብሰን ከድህነት ተላቀን ነበር። የወያኔ ኢኮኖሚ አደገ ተመነደገ የሚባለው ሐቅ በሆነ ኖሮ ባስከፊ ድህነትና ባሰቃቂ ረሃብ ባልማቀቅን ነበር። ወያኔ ግራ ቀኝ የረገጠውና ጭንቅና ቀውስ የገባው ህዝብ ተባብሮ ትግል ስላፋፋመበት ነው። ይህን ለማስቆምና በተለይም ህዝብን እርስ በርሱ ለመከፋፈል ብዙ ጥሮ ነበር። ጽንፈኞችን አሰማርቶ ህዝቡ ያገኘውን ህብረት ለማፍረስም ሞክሯል። ህዝብ እንደ ኢትዮጵያዊ ሳይሆን በጎጥ በብሔረሰብ ደረጃ ተከፋፍሎ እንዲደራጅም ሙሉ ድጋፍን ሰጥቷል እየሰጠም ነው። ለወያኔ ጠላቱ በጎጥ መደራጀት ሳይሆን ኢትዮጵያዊነት ነው። ስለዚህም ኢትዮጵያዊነትን የተጻረሩ ሁሉ አወቁም አላወቁም ለወያኔ ድጋፍ ሰጥተዋል እየሰጡም ናቸው። ይህ እንዳለ ሆኖ ምን ተጨባጭ ነገር ተፈጸመ ሲባል መልሱ ዳርዳሩን እንጂ የረባ ነገር አላየንም የሚል ነው። ሁሉም እስረኞች ይፈቱ ሲባል ወያኔ እውቅና ያገኙትን ጥቂቶችን የተራ ወንጀል ታሳሪዎችን ፈቶ ብዙ ሺዎችን እንዳሰረ አለ። በእስር አሁንም ግብረስየል መቀጠሉን መረጃ አለ። የኢህአፓን እስረኞች በተመለከተ ስለ ጉዳዩ ትንፍሽ እንኳን ዲል ወያኔ አልፈቀደለትም። ጸረ ህዝብ ጸረ ዴሞክራሲ የሆኑ አዋጆችም አልተሻሩም። ጊዜው የደረሰና ለፕሮፓጋንዳ ፍጆታ ይጠቅማል ከተባለው የአስቸኳይ ጊዜ አዋጅ በስተቀር የጽንፈኛ ኦሮሞና የአዲሱ ሹም ደጋፊ የሆነ የሬዲዮና የቴሌቪዥን ጣቢያ በአዲስ አበባ ቢሮ ከፈቱ ማለት የፕሬስ ነጻነት ተከበረ፣ የታሰሩ ጋዜጠኞች ተፈቱ፣ ወያኔያዊ ቁጥጥር ተነሳ ተወገደ ማለት አይደለም። አዲሱ ሹም ስንቱን ሲለፍፍ ሊያነሳው ሊጠቅሰው ባይፈልግም ከተሾመ ጀምሮ አማራው ከየቦታው እየተፈናቀለና እየተሰቃየ ነው። ለነዚህ ይህ ነው የሚባል እርዳታና ድጋፍ ሳይሰጡ በጎት ስሜት ብቻ በሙስና ተከሶ ለተፈታ ግለሰብ በሚሊዮን ብር መኪና የሚገዙ ህሊና ቢሶች ዜጎች እንዳሉም ስናይ የመከራችን ልክ ዘግናኝ ሆኖብናል። በከተሞች ቤቶችን ማፍረስ ቀጥሎ በፈረሱት ላይ የትግራይ ባለሀብቶች ፎቅ እንዲሰሩ እየተደረገና በእቅድም ለነሐሴ የተያዘ ነው። አዲሱ ሹም ወያኔዎች በሙስና ክስ ሊወጥራቸው ነው ብለው ጮቤ ረገጡም ጥቂቶች አልነበሩም። በሙስና ሀገራችንን ያደማው ሜቴክን ትመራ ዘንድ ግን የሙስና አቴጌ አዜብ ነች የተሾመችው። አይታክቴ አጭበርባሪዎች ንቀውናልና የሾማት እኮ እጅ ከፍንጅ ይዞ ሊያስራት ነው ብለው ሊያሞኙን ሊያስቁንም ሞክረዋል። ከሁሉም በላይ ግን ውሳኔው አዲሱን ሹም የሚመለከት ባይሆንም ወያኔ የሀገራችንን መሬት ለሻቢያ ሊያስረክብ ወስኖ ብሔራዊ ክህደትን ዳግም ሊፈጽም ተነስቷል። ቋራ ለሱዳን ሲሰጥ ዝምታን የመረጡ፣ ወልቃይት ጠገዴ ወዘተ ወደ ትግራይ ሲጠቃለል የደገፉ ዛሬ መሬታችን በሚሉት መጣባቸውና ኦኦ ሲሉ እየሰማን ነው። ባድሜ የሀገራችን መሬት ነው ተብሎ ከመቶ ሺህ ያላነሰ ኢትዮጵያዊ ደሙን አፍሷል። አዲሮብ ነዋሪዎች ኢትዮጵያዊነታቸውን አስከብረው የቆዩ ሆኖ ሳለ ለጠላት ሻቢያ አሳልፎ ወያኔ ሊሰጣቸው ተነስቷል። ባሰንጂ ምን ለውጥ መጣ? በዚህ ክደት ወሳኙ ወያኔ ራሱ ብቻ ነው። ትግራይን በሚመለከት ጉዳይ ማንም ተለጣፊ ትንሽም ውሳኔ ማድረግ አይችልም ወርቅ ዜጋ ብሎ ከማዳነቅ በስተቀር። ስለዚህ ክህደቱ የተፈጸመው በነ ስብሃት፣ ደብረ ጽዮን፣ አባይ፣ አዜብ፣ በረከትና መሰሎቻቸው በትግራይና ኤርትራ ተወላጆች ወያኔዎች ነው። የህዝብ ፍላጎትና ጥያቄ አሁንም በሚገባ እንዳልተከበረ፣ መስዋዕትነቱ እንደተናቀ በቂ መረጃ እነሆ አለ። ህዝብ ሁሉን አቀፍ የሽግግር ሂደትን መጀመር ጠየቀ እንጂ የወያኔ ጉልቻ ይቀያየርልን ሲል ደሙን አላፈሰሰም። የሽግግሩን ሂደት አዲሱ ሹም ሊያፈን ተሹሟልና በዚሁ መሰረት ህዝብ በወንጀል የሚፈልገውን ጸረ ኢትዮጵያ ጠባብ ሌንጮና መሰሎቹን ሮጦ አቅፏል። ሌሎቹም ለኢትዮጵያ አልቆሙ፣ ለሆዳቸው ያደሩ ባንዳና ልፍስፍሶችንም ሊሰበስብና እነሆ ወያኔ ለስልጣን መሰረቱን አሰፋ ሊለን ተዘጋጅቶ ይገኛል። የዚህ ጸያፍ ክህደት ተባባሪ የሚሆኑ ራሳቸውን በኢትዮጵያ ጠላትነት መመደባቸውን አውቀው ቢታረሙ ቢታቀቡ ይሻላቸዋል ብለን እንመክራለን። የህዝብ ጥያቄ ተገቢውን ምላሽ ማግኘት አለበት እንጂ በወያኔ ተሽመድምዶ መደናቀፍ መታጠፍ የለበትም። ይህን ልንፈቅድ አይገባምና ትግላችን መቀጠሉ ወሳኝና አማራጭ የለሽ ነው። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ዴሞክራሲ አዋጆች ይሻሩ፣ ሁሉን አቀፍ የሽግግር ሂደት ይጀመር። ህዝብን ማፈናቀልና ቤቱን ማፍረስ ማፈራረስ ባስቸኳይ ይቆም። የወያኔ ጨቋኝና ዘረኛ አገዛዝ ያክትም። እነዚህን መሰል ጥያቄዎች መልስ ያገኙ እንጂ ትንግርታለኝ ጮሌ በላያችን ላይ ይምጣ አላልንም። ጸረ ወያኔው የጋራ ትግላችን ተጠናክሮ ይቀጥል። ስራ ማቆም አድማ፣ የሙት ከተማ አድማ፣ ተቃውሞዎች፣ ሰልፎች ያብቡ።
Oh, hey, ተሰሙ ይሃብ የታቤት ላለው በደደር ጎብኝ ጮሃለው ትያለው እስፋያ ታላቅ ከፍራ የፋቀይ ታፈዝብኛ ለተቀን በማሰክ ምቾቷን ጠብቄ ችያስ ኖር በጣም ትዛፎን አጥብቄ ውህቴን ብትሰሙ ይኸው ቤታ ቤት ላለው በደል ደርሶብኝ ጮኋለው ችያለው ውህቴን ብትሰሙ ይኸው ቤታ ቤት ላለው በደል ደርሶብኝ ጮኋለው ችያለው
ደሃ አቋሙ አንድ ነው። ድህነት በሽታ መስሎ የሚታያቸው ሰዎች የህይወትን ውጣውረድ የማይገነዘቡ ናቸው። በማግኘት ውስጥ ማጣት በማጣትም ውስጥ ማግኘት እንዳለ የማይረዱ ግብዞች መሆናቸውን ነጋሪ ይፈልጋሉ። ያጣ የነጣ ደሃ እንዳጣ የሚቀር ስለሚመስላቸው ለፍረጃ ይሽቀዳደማሉ። ማጣትን የስብና ማዋረጃ ማናነቂያ ማንቋሸሻ አድርገው ይቆጥራሉ። እንዲህ አይነቶቹ መጠናቸው ሆነ አይነታቸው ይለያይ እንጂ በተለያየ ዘመን እየተከሰቱ ሲያደናቁሩ እንደኖሩ የታወቀ ነው። የመደብ ቅራኔና ይዘቱ ከዚህ አይነቱ ኢሰባዊና ኢፍትሃዊ የማንነት ድርሻ ላይ መሰረት ያደርጋል። በንጉሱ አገዛዝ ባላባቱ ደሃ ግብር ገብቶ ሲተራመስ ማየት የሚያስደስተው እንጂ የደሃው ብሶት የሚገባው ያወጣው ወጪ የሚቆጫው አልነበረም። አጼ ምኒልክ የባለስልጣንን ጣሪያ እያዩ ጭስ ጨሷል አልጨሰም ይላሉ የሚባለው ሹማቸው የአካባቢውን ሰው ደግሶ ማብላቱን ለመቆጣጠር ነበር። በደርግ አገዛዝ የቀበሌ ካድሬ በባሉ ኪሱ ተወጣጥሮ መታየት አድርግ ያሉትን ሁሉ ያለማመዛዘን ማድረግ በሰፈርተኛው ላይ መንደላቀቅና ማሰቃየት እንጂ የዳብሶትን ለማዳመጥ ፈቃደኛ አልነበረም። ለራሱ የደሞስ ጭማሪ እንኳን የሚጨነቅም አልነበረም። ጉራ ቀለቡ ስለሆነ ማለት ነው። በወያኔ አገዛዝ ካድሬ ሰርቆ መክበር ህፃን ገሎ መፎከር ግዳጁ የሆነበት ነው። ሁሉን ለራሴ ማለት በአስመሮም ቀለበት ግርማ ይቀንቶ ሊሰቀል የሚቀበዝበት በተክላይ ሀብል ሀጎስ ተናዶ ሽጉጥ የሚገዛበትና ሙን አባቱ እያለ የሚቁተመተምበት አንድነት እንጂ አብሮነት የተጠላ በመሆኑ ሲሰርቁ ተስማምተው ሲካፈሉ በጠብ አንዱ አንዱን የሚያሳስርበት በአንስተኛና ጥቃቅን የተደራጀው ክፍል ደግሞ በህልሙ ቅቤ ጠጥቶ የሚያድርበት ለሊት ራሱን በአንሶላ ሸፍኖ በሐሳቡ ዶላር የሚቆጥርበት የወያኔ ዘመን ሰባዊ ክብር የተዋረደበት ሰንደቅ ዓላማ የተናቀበት ራብተኛ በነገ ተስፋህ ጠግበህ አክሳ የተባለበት አረስንቱ የዚህ ሁሉ ጉድ ዘመን ነው። ደሃን በኢኮኖሚያዊ መደብ ብቻ ሳይሆን በዘሩም እንዲጠላ ያደረገ የወያኔ አገዛዝ ነው። ይህ የመጨረሻውና የኢትዮጵያ ህዝብ የሰቆቃ ዘመን ማብቂያ የሆነ የወያኔ አገዛዝ በርካታ ችግሮችን ቀፍቅፎልናል። ደሃን በነገ ተስፋ እያታለሉ መዝረፍ፣ ምሁራን ገንዘብን ከውቀት አብልጠው ደጋፊ እንዲሆኑ ማድረግ፣ ማህየምነት ሳይሆን ድህነት ወንጀል መሆኑን ማስተማር፣ ገንዘብ ያለው ማህየም ከፍሎ ማስፈረም መቻሉን ማሳመን፣ በስደት ያለ ዜጋ ሀገሩ በመግባት የደሃ መሬት ነጥቆ ፎቅ መገንባት እንደሚቻል ማበረታታት፣ ከዳተኛ ምሁራን ወደ ሀገር መልሶ ለየተጠጉበት ሀገራት ጥቅም ስለላ እንዲፈጽሙ ሁኔታዎችን ማመቻቸት፣ ጥሪው የሀገር ጥሪ በማስመሰል ጥቅም ቀረብን ብለው የቋምጡ የውጭ ቅጥረኛ ትውልደ ኢትዮጵያ ግለሰቦች ወደ ሀገር ለመግባት ምክንያታቸው ሀገር ወዳድነት እንዲመስል ሽፋን መስጠት፣ የውጭ ሀገራት ቀጣሪዎቻቸው የሰጧቸውን ትዕዛዝ ለማስፈጸም ኢትዮጵያ ለመግባት እንዲጣደፉ ማበረታታት፣ አንዳንድ ማታለያዎችን በማድረግ የኢትዮጵያን ሕዝብ ለማዘናጋት መጣር፣ ለምሳሌ ከዲያስፖራ የመጣ ሳልቫጅ ካኔቴራ ለመንገድ ተዳዳሪዎች በማደል ተቆርቋሪ መስሎ መታየት፣ ምናልባት በየስፍራው ድንኳን ተክሎ በሬ አርዶ ግብር ማግባት፣ ህዝብ የወያኔ ታድሶ እያመሰገነ ለአዳዲሶቹ ሀብታሞች መዝረፊያ ጊዜ እንዲሰጥ ማስደረግ፣ በዚህ መልኩ በሀገራዊ ፖለቲካ ውስጥ የባዕዳንን ይዞታ በተጠናከረ መልኩ እንዲሰርግ ማስደረግ፣ እነ መለስ ዜናዊ ፈረንጅ አባብለው አረብ ለምነው ሀገርን በማዋረድ አትራፊ ሚሊዮነሮች እንደሆኑ በአዳዲሶቹ አምረተኞችም በሀገር ላይ ደባ በመፈጸም አምሮታቸውን ለማሳካት እየዳከሩ ናቸው። ህዝብ ማን መሆኑን ያልተረዱ ክፍሎች መልሱን ስለሚሰጣቸው የሚያስቸግር አይሆንም። ወጣቱ በተሰቃየበት፣ በታሰረበት፣ በተረሸነበት ጉዳይ ጣትን ማጥለቅ ለጡረተኛ ጎጠኞችም ሆነ ለአስመሳይ ኢትዮጵያውያን የሚፈቀድ ነገር አይሆንም። የኢትዮጵያ ህዝብ ነጻነቱን ከድህነቱ አስበልጦ የሚያይ መሆኑን፣ ሀገሩን አስከብሮ በኑሮው ተጎሳቅሎ የኖረ ህዝብ መሆኑን የተገነዘቡለት አይመስልም። ለምን ሲል ደሙን አፈሰሰና፣ ለምን ሲል በየእስር ቤቱ ተንገላታና፣ ለምን ሲል በየጎዳናው መስዋዕት ከፈለና፣ ለምን ሲል የመንገድ ተዳዳሪ ሆኖ ፍዳውን ቆጠረና። ግብዝነት ትልቁ በሽታው ራስን ከሌሎች የበለጠ ታክቲክ አዋቂ ሆኖ እንዲሰማው ማስደረጉ ነው። ስለሆነም ነው የግብዝነት በሽታ ፊደል በቆጠረው ላይ የሚያይለው። ድሃ ታጋሽ እንጂ ጅል አይደለም። ሰው አማኝ እንጂ ተታላይ አይደለም። ሃይማኖትን አክባሪ፣ ሀገሩን አፍቃሪ፣ ወገኑን ወዳጅ፣ ለሰንደቅ ዓላማው ሟች ነው ድሃ። የማንነቱ መገለጫ የሆነው እሴቱን ሲያጣ ግን የሚወስደው እርምጃ መራር ነው። በልመና የሚያቆሙት አይሆንም። ድሃ ሲናደድ እንደ ዳሪዮስ ፎ ኮሜዲ ከሀብታሞች ሱቅ ሆ ብሎ ገብቶ የሚበላውን ብቻ ሳይሆን የማይበላውንም አይነት ጠራርጎ የሚወስድ ተናዳጅ ኃይል ሊፈጥር ይችላል። የኢትዮጵያ ድሃ ለባህሉ ተገዝቶ የሌሎችን ደስታ ለመቀማት ራስን ለጉዳት መዳረግ የመረጠ መሆኑ ሊያስደፍረው አይችልም። የአጭበርባሪዎች ሰለባ ሆኖ ለብዙ ዘመን ቢዘልቅም እየተፈራረቁ ሲያደዩት ዝም ብሎ ይመለከታል ማለትም አይደለም። መልስ የሚሰጥበት ወቅት ላይ ደርሷል። መከባበሩ ነው የሚጠቅመው። የባዕዳንን የምርኮ ኮሮጆ አዝለው በህዝብ ጉዳይ ላይ እጃችንን እናስገባ ለሚሉ መልሱን ከህዝብ መጠበቅ ግዴታ ይሆናል። የባዕድ ምክር ሀገር አያቀናም። ሊያታልል የሚሞክር ከህዝብ እይታ ከድሃ ቅሬታ ሊያመልጥ አይቻለውም። ድል ለኢትዮጵያ ህዝብ።
ምስለ ወያኔዎች ከአሳየ ግንዷን ኢትዮጵያን እየጎረበሩ ከቅርንጫፍ መንጠልጠል ከሆነ ቀመሩ ውጤቱ እንደታየው ህዝብን አራርቆ ድንበር ማስደፈሩ ተጣቦ ሲነሳ ገና ከጧቱ ገና ከጅምሩ እሱ አልነበረም እንዴ የሻቢያ ውድቀት የወያኔ ብክለቱ እኮ ነንገራችሁ የጎጥ አመንዝራ አደንቋሪ ጩኸት ሌላ ሳይሆን ትርፉ ህዝብን አፈናቃይ እልቂትን ቀፍቃፊ ነውና ውጤቱ አንድነትን አፍራሽ አገርን በታይ ነው ስረ መሰረቱ አንቀጽ 39ን ከወያኔ በላይ ለኦሮሞ ይጠቅማል እያለ ከማለ በጎጥ ተሸንሽኖ በአማራነት ቅዠት ኢትዮጵያን ካገለለ በጽንፈኛ አላማው ልክ እንደ ወያኔ በቦዩ ከፈሰሰ አማራ ኦሮሞ በሚል ዘረኝነት ከተጠለፋችሁ መልሳችሁ ምን ይሆን? እስቲ እንጠይቃችሁ። ከዘረኛውና ከትግራይ ወያኔ በምን ተሻላችሁ? ዘረኛን ጃባንዳላ ጠባብ ሆናችሁ ወያኔ ሶልዲ በጥቅም ተገስታችሁ ምስለ ወያኔዎች ተውን እባካችሁ። ምን ነው በአገር ላይ ምን ነው በወገን ላይ ትግሉ እንዳይጎለበት እሾ አመጭላ ጋሬጣ ይሆናችሁ? ምስለ ወያኔዎች የስም ተቃዋሚ ሎሚ መስለውን ባይ ትግሉ በአገር ቤት ተጠላክሮ ሲታይ ህብረት መስረታችሁ ጠባብ ጎጠኛውን ማጥቃት ሲገባችሁ በተገላቢጦሽ ትግሉን ለመበተን ሳይ ያላችሁ ያፓን በባውገዝ ለዘረኛ ጠባብ ግዳይ የጣላችሁ ተነቅቶባችኋል። ኮያኔ ጋራ በቃል ኪዳን ቁርባን ጥምረት መፍጠራችሁ ከእንግዲህስ ወዲያ በተቃዋሚ ጭምብል ከወያኔ ጉያ ተሸጉጦ ጉራ እስቲ እንግዲህ ይቃን ግዜው አልፋልና ከጠላት ወግኖ አገር ለመበተን በሚፈጸም ደባ ኢትዮጵያ እንደው አፈስ ጀግኖች አላትና በመስዋዕትነታቸው ዘላለም ትኖራለች ውዲቷ አገራችን ታፍራና ተከብራ።
የትግራይም ህዝብ ዋና ጠላት ወያኔ ነው። ወያኔ ሲመጻደቅ ለትግራይ ህዝብ የቆምኩ ነኝ የምጠቅም ነኝ በሚል መለፈፉ ሲደመጥ ቆይቷል። ራሱ ተረፍ መረፍ ወይም ትርፍራፊ የሚለው ከዝርፊያው መውረዱ ባይቀርም በመሰረቱ ከወያኔ ዘረኛ ስርዓት ዋናው ተጠቃሚ ሰፊው ህዝብ ሳይሆን ወያኔና ጭፍሮቹ የአድዋ ምርጦችና ከበርቴዎች መሆናቸው በግልጽ የሚታይ ነው። አሁንም ቢሆን ወያኔና የትግራይ ህዝብ አንድ አይደሉም። ወያኔ የተመሰረተ ሰሞን ከኢትዮጵያ ትግራይን መገንጠል የሚል መርህ መያዝ የተገደደ ነው። የሸዋ አማራ ጭቆና የትግራይን ህዝብ በጣም በህረተኛ ስላደረገው ወደ ጽንፍ እንዳይጓዝ በስልት ለማገድ ነው ሲልም አንበናል ሰምተናል። ወያኔ አሁንም በቅጥረኞቹ አማካይነት የትግራይን ህዝብ ማለትም ራሱን ጭምር ወደ ብሔረተኛነት የገፉት እነ ዋለልኝና የሀባዎች ናቸው ብሎ መለፈፍን ተያይዞታል። በትግራይም በኤርትራም የህዝቡን የአንድነት ፍላጎት አፍነው ግንጠላን ያስፋፉት የአንድነት ኃይሎችን ያጠፉት በኢትዮጵያዊነት የተሰለፉትን የትግራይና የኤርትራ ተወላጆች እየዘለፉና እያሳደዱ የቆዩት የግንጠላ ግንባሮች መሆናቸውን ታሪክ መዝግቦታል። ወያኔ በዙሪያው የትግራይን ህዝብ ለማሰለፍ ሲጥር የቆየና አሁንም እየጣረ ያለ ነው። ተራ ጠባብነትና ጥላቻን በተለይ በአማራው ላይ ሲያስፋፋ ቆይቷል። መሪዎቹና መስራቾቹ ልባቸው አስመራ ጥላቻቸው ወደ አማራ ሆኖ ታውቀው መቆየታቸውንም እናውቃለን። ኢድህና ኢህአፓንም የወጉት ይህንኑ ኢትዮጵያዊ ህልውና ለማጥፋት እንደነበር ተደጋግሞ የተጋለጠ ነው። ወያኔ አገዛዙን የሚቃወመውን ሁሉ ጸረ ትግራይ በሚል ጥግ ሊያሲዝና በአንጻሩም የትግራይን ህዝብ ድጋፍ ለማግኘት ይጥራል። ድጋፍ ለማግኘት የሚጥረው አንድም ወያኔ ከተወገደ አማራው ኦሮሞው ይፈጃቸዋል በሚል ማስፈራሪያ ሲሆን፣ በሌላ በኩል ደግሞ ተረፍ መረፍ በተን በተን በማድረግና ሁሉም ነገር ወደ ትግራይን በስራ ላይ በማዋል ነው። በዚህ መስክ የትግራይ ንዑስ ከበርቴው ክፍል በሚያሳፍር ስግብግብነት ከወያኔው ስርዓት ተጠቃሚ ከዘረኛነቱም ተካፋይ ሆኖ በመገኘቱ ሁኔታውን አወሳስቦታል። ሌሎች የትግራይ ህዝብም ከወያኔ ጎን የቆመ ነው ወደሚል መደምደሚያ እንዲገፉና ወያኔ ትግሌ ጸረ አማራ ነው ይል እንደነበር ትግላችን ጸረ ትግሬ ነው እንዲሉ ገፋፍቷቸዋል። ይህን ሀቅ ችላ ማለት የሚጠቅም አይሆንም። ነገር ግን ከተጨባጭ ሁኔታና ሀቅ ባሻገር የትግራይን ህዝብ በጥቅሉ ለወያኔ ማስረከብ የሚያዋጣ የትግል ስልት ሊሆን አይችልምና በወያኔና በህዝብ መካከል ያለውን ልዩነት ማየትና ማስፋትም ተገቢ ሆኖ ይገኛል። ይህን መገንዘብና እንደ መርህ መያዝም ከሚፈራው እልቂት ምናልባትም ሊያርቀን ይችል ይሆናል ማለትም እንችላለን። ወያኔ የእልቂት አልባ መፍትሄ ዋና ጠላት ነው። ስልጣን ከእጁ እንዲወጣ ወይም እንዲቀንስ ቅንጣትም ፍላጎት የለውም። ከወያኔ ድርድር የሚሉትን ቃዡ የምንላቸውም ለዚህ ነው። ወያኔ ስንል የወልዲያ የቅርቡ ፍጅት እንጂ ሰላማዊ ድርድርና ውይይት አይታየንም። እንኳን ዶሮ ጫጩትም ገዝቶ የማረድ አቅም ያሳጣን ወያኔ በየበዓሉ ደማችንን ለደደቢቱ ሰይጣን ያፈሳል እንጂ ሰላምና ደብን አይገዛም። ጅብ ከአህያ ጋር በሰላም ያድራል? የወያኔ መሰረታዊ ይዘትና ጠባይ ጸረ ኢትዮጵያና ጸረ ሕዝብ በመሆኑ ቢመከር ሊለወጥና ሊሻሻል አልቻለም፣ አይችልምም። እስረኞች ለቀቅኩና ለድርድር ተዘጋጀሁ ያለው ራሱ ማሾፊያ ነው እየተባለ ቀናት ሳያልፉ በወልዲያ ንጹሕ የሕዝብ ደም ራሱን ማጠቡን አይተናል። በርካታዎችን ገድሎ ብዙዎችንም ማሰሩን። ይህ ነው እኛ ያወቅነው የምናውቀውና ነገም እስካልጣል ነው የሚከሰትብን ወያኔ። በአገር ውስጥ ሆነ በውጭ ሰላም ድርድር ብለው ሊሰብኩን የተነሱት አንድም የተወናበዱ ሲሆኑ አሊያም ከስልጣን ፍርፋሪ ሊቀምሱ የቋመጡ ናቸው። የወያኔ አገዛዝ ከወደቀም ጉድፈላብን ባዮች ተጠቃሚዎቹና ዘረኞቹ ናቸው። አገዛዙ ለትግራይ ሕዝብ ቆመ ባዮች መኖራቸውን ልንክድ የምንችለው አይደለም። ባይሆንም ማኖሮ የሀገሩ ይቅርና በባዕድ አገር ያሉ የትግራይ ተወላጆች በብዛት የጸረ ወያኔው ትግልና ተቃውሞ አካል ሆነው በተገኙ በታዩ ነበር። ውሎ አድሮ የማይፈርስ ምሽግ የለምና ወያኔ ሲወድቅ ብዙ መዘዝን በብዙዎች ላይ አምጥቶ ለመሄድ እቅድ ስላለው ከወዲሁ በሕዝብ ትግል ጎራ ካልተገባ ለመጪው ተጠቂም ወንጀለኛም የመሆን አደጋ መከሰቱ መታየት ያለበት ነው። በትግራይ ሕዝብ ላይ ወያኔ ሊያመጣ ያቀደውን ማስወገድ የሁሉም ግዳጅ ሲሆን፣ በተለይም ደግሞ የትግራይን ተወላጆች የሚመለከትም ነው። ወልዲያ ሲደማ ባህር ዳር አስረሽ ምችው የሚጠበቅ አይደለም። ወያኔና ያሰማራቸው ጽንፈኞች ግን ስራቸውና ልፈፋቸው ሁሉ ኢትዮጵያዊነትን ተጻራሪ ናቸው። ትግል ሲባል የለም ፍቅር ይሉናል። አማራው ይገንጠል፣ ኦሮሞውም ሌላ ሕዝብ ነው፣ ወያኔን ያቀፈ ሽግግር ይመስረት፣ ማለትም የወያኔን ሰይጣናዊ አገዛዝ መቀጠልም ይገባል ሲሉን ሰምተናል። ባዳንም የጥቅም ጉዳይ ነውና ወያኔን የለሆሳስ ለውጥ አድርግና ቀጥል እያሉት መሆኑ ምስጢር አይደለም። ሁሉም ዜጋ እንደሚያውቀው ግን የኢትዮጵያ መሰረታዊ ችግር ወያኔ ራሱ ነው። ወያኔ ካልተወገደ ለኢትዮጵያ ስርየት የለም። ሀገራችን ከቀውስና መከራ ከግድያና ግፍ ተላቃ በሕዝቦቿ ነጻ ተሳትፎና የጋራ ጥረት እንድትበለጽግ ከፈለግን አረሙን ወያኔን ነቅለን መጣል አለብን። ከዚህ ግዳጅ ማንም ሊያግደን አቅጣጫ ሊያስቀይረን መፍቀድ የለብንም። የኢትዮጵያ ሕዝብ በአጠቃላይ ያለው ዋና ቅራኔ ከወያኔ አገዛዝ ጋር ያለው እንጂ እርስ በርሱ አይደለም። የጎንደር ደማችን አንድ ነው ታሪካዊ ሰልፍና መፈክር ይህን ግልጽ አድርጎታል። ወያኔ ፍላጎቱ ወደ ኋላ ሊጎትተንና እርስ በርስ ሊያናክሰን መሆኑ ግን የሚጠበቅ ነበር። ይኸውም ታይቷል። ለአማራውና ኦሮሞው ተቆርቋሪ መስለው የሕዝብን አንድነት በስልት የሚያጠቁት ሆኑ እንደነ ኢህአፓ ላይ አተኩረው በአገር ወዳድ ኃይሎች ላይ ጸያፍ ዘመቻ የከፈቱት የወር ደመወዛቸው ከመቀሌ ወይም ዋሽንግተን የሚመጣ ለመሆኑ መረጃ የሚሉን ሊኖሩ አይችሉም። የሕዝብና የአገር ዋናው ጠላት ወያኔ ሆኖ ሳለ ከወያኔ ጋር ፍቅር ከታገለው ትውልድና ከሰማዕቱ ዋለልኝ ጋር ያመረረ ትግልን የሚሰብኩና ለወያኔ በሚያመች መልክ ታሪክን የሚበርዙ ስምሪታቸው የሕዝብን ትግል ለማደናቀፍ መሆኑ የሚታይ ነው። የሕዝብ ትግል ፍላጻ የበተናቸው ናቸው። ትግል የራት ግብዣ አይደለም። ከጠላት ጋር መተቃቀፍ ሳይሆን በሁሉም መስክ በየፈርጁ መጋጨትን መጣላትን ግድ የሚል ነው። ከዲያብሎስ እርቅ ለማንስ ይበጃል? እባብንም ቀጥቅጦ መግደል እንጂ ማቀፍን ማን ጤነኛ ሰው ሰበከ? የወያኔ የኃጢአት ክምር አጉብጦታል። ነጋጠባ በወንጀሉ ይቀጥላል እንጂ ንስሐ ወይም መቆጠብን አያውቅም፣ አይችልበትም። ስንት ጀግኖችን ያፈራች ትግራይ የእናት ወድ ዥንጉርጉር ነውና ማስወረድ የነበረባትን ወያኔ ወልዳለች። የሆነ ያለና የተጋፈጠን ሐቅና ክስተት ነው። ወያኔንም አምርሮ ታግሎ ማስወገድ እንዲሁ ግዳጃችንና የመጣም ሐቅ ነው። ባልሸሹም ዞራሉ የሚፈታም አይሆንም። ወይ ወያኔ ይጠፋል ወይ ኢትዮጵያ ለባሰ አደጋና ጥፋት ትዳረጋለች። አማራጭ አለ የሚሉ ዋሾችና ዘላለም ቀንበር ሊጭኑብን የሚፈልጉ ባዕዳን ናቸው። መጽሐፉ ተመሳሳይ ሁኔታ ሲገልጽ እንደሚከተለው ጽፎት ነበር። ሁሉም ባንድነት ረከሱ። በጎ ነገርን የሚሰራ አንድም እንኳ የለም። ጉሮሯቸው የተከፈተ መቃብር ነው። በምላሳቸው ሸነገሉ። ከከንፈራቸው በታች የባብ መርዝ አለ። አፋቸው መርገምንና መራራን ተሞልቷል። ደም ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቁትምና ሕዝብን እንደ እንጀራ ቢበሉ ኃጢአት የሚሰሩ በሰይጣን ወያኔ ላይ ሌላ መጨመር ያስፈልጋል። ወያኔን ለማስወገድ የሕዝባችን ትግል ይቀጥል ይፋፋም። ለወልዲያ ሰማዕት ቤተሰቦችና ዘመዶች ጽናትን ይስጣችሁ።
የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳይደር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል ይበትናል ለጠላት ያጋለጣል። በታሪክም በራሳችን ተመክሮ ያየነው ነው። ሆድ ከቀደመ ሀገርም ለጥቃት ትጋለጣለች። የዘንድሮ ሰው ምን ነው አንበጣን መሰለ ያሉትና ችግሩን ግልጥ አድርገዋል። ሆድ ሲቀድም ሀቅን መካድ መሸጥ ወገንን መካት ባንዳ አንጃ መሆን ይሰፍናል። ወዳሞች ትላንት ቆምለት ያሉትን መሪ ድርጅታችን ነው ያሉትን ጓዴ ሀገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስታገስ ወዲያ ወዲህ ሲሉ እንደ ፖለቲካ ፌንጣ ሲዘሉና ሆዳም ጉማሬ ሆኖ ሲጨቀዩና ሲዋረዱም ያየነው እያየነው ያለ ነው። ሆድና ሀገር ተጻራሪ ናቸው። ወይኔ ለወዳሞች ድርጅትና ሀገር አብረው ተጓዥ ናቸው። ሀገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ህዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደም አቋ ያበራል። የድርጅት ይዘትና ሚና ግን ተደራጀን ለሚሉት ሚስጥር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከሀገር በላይ ይወዳሉ ብለው ሊነቅፉ ይዳዳቸዋል። የሀገርን ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለሀገር በመቆሙ መሆኑን ይስታሉ። ለትግልና ሀገርን ለማዳን ድርጅት አያሻንም ብለው ሊሰጉ የጣሩ መጤ ፖለቲከኞችና አወናባጆችም ጥቂቶች አልነበሩ። ጸረ ድርጅት ጨዋዮች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለ23 ዓመታት አሽመድምደው ይዘውን አሉ። ከድርጅት ወደ ድርጅት፣ ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣሉ ግና በዋና መልክ የወያኔ ጠላት የሆኑትን ድርጅቶች ለመዳድ ሲጥሩ መታዘብ ተገደናል። ሆድ እኮ ክፉ ነው፣ ሰውን የሚያዋርድ ሀገር የሚያጠፋ ሰው እንስሳ እኮ ነው፣ ለከርሱ ሲገዛ የተባለውን ያስታውሰዋል። ድርጅት ማለት በደፈና ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ፣ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርህ ግብር አለው። አደረጃጀቱም የራሱ ነው። ከይዘቱና ዓላማው በመነሳት ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል። አያስፈልግም የሚሉ አወቁም አላወቁም ህዝብን ትጥቅ አስፈችና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነው ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና በአንድ ዓላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጡባቸው የአንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይም ሁለት ግለሰቦች ይሆኑባቸው። ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑት ማለትም ነው። በአንድ ትንሽ አፍሪካ ሀገር ከ170 ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች እድሜ ለወያኔ ፈልተዋል። ተለጣፊዎችም ጥቂቶች አይደሉም። ስንቶች ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ ሁኔታ ለሀገር የሚታገሉት? ባዕድ አገር ካሉት ውስጥ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከቧልት አልፎ ንግድ ሆኗል። አፍሪካን አሜሪካኖች ገንዘብ ለፖለቲካ ሲፈልጉ ቤተ ክርስቲያን ይመሰርቱ ነበር። ዛሬ በእኛ ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎቹም ነገር ዓለሙ ያልገባቸውም ዛሬም ቢሆን ያዋጣሉ፣ በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና አጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በስተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቋሚ ድርጅት ሽፋን አፍራሾቹን አሰማርቷል። የወያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፍረስ የሚዳክሩትን ማወቁ ማን ለወያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ፣ ግብ፣ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግብ ምን መሆኑንና ይህን ግብ እውን ለማድረግም ምን መደረግ እንዳለበት በግልጽ ማስፈር ማስቀመጥ ይኖርበታል። ጠላትን ወዳጅ፣ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተሳነውና ሊንቀሳቀስ የተሳነው ሕዝብን ፍላጎት ለመማላት ሳይሆን ለሕዝቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ይመቻል እንዲሉ በዚህም በዚያ ድርጅት መሪዎች ነን ባዮች 6 ወር ብቻ ስጡንና ነጻ ልናወጣችሁ ነው ብለው በድፍረት ሳያፍሩ የሚነግሩን አይን አውጣዎች በርክተዋል። ፖለቲካ እንደ ማንኛውም ስምሪት ዕውቀትን ይጠይቃል። ያኔ ምንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተሞክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተሞክሮ መማር ኃጢአት የሆነ ይመስል ድርጅትነን የሚሉን መደናበርና የባጤ ቆጡን መቀባጠር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሃ ሳይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም ቢያንስ እንጂ። ደግሞ ደጋግሞ የህዝብ ጎራ ተብየው መቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍን ተወው እባክህ የሚዘጋ አይደለም። ለዚህ ነው ራሱ የህዝብ ጎራ ወይም ታጋይ ድርጅት ነኝ የሚለው ሁሉ በኩራት ሳይሆን በቅርበት ባውዛ መመርመሩ አስፈልጋ የሚሆነው። ድርጅቱ ግን በሐቅና ከልብ ለሀገር ህዝብ ቆሞ ግንዛቤና ሙያተኛ የጎደለው ከሆነ ሂስ ለማጋለጥና ለመቁዳት ሳይሆን ለማረምና ለማረቅ መሆን ይገባዋል። በአገር ጉዳይ ግን አትንኩኝ አትንኩት የሚባል የሹንዶሮ የለም። ሁሉም ይገመገማል። ሁሉም መወቀስ ካለበት ይወቀሳል። ጣውት ጠረባው ይቁም የተባለው አለ ምክንያት አልነበረም። እና መግባሩና ጽናቱ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያው ድቀታቸው ያመራሉ። የህዝብ የተባሉት የባድ የወያኔም ሆነው ይጋለጣሉ። ይህንን ነጋ ጠባ ያየነው ነው። ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በህዝብ ዘንድ ተቀባይነት በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው። ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ሲያመኑና ድጋፍ ውጪ ህዝብ ምን ይላል? ያምናቸዋል ወይስ ይንቃቸዋል? የኛ ይላቸዋል ወይስ የወያኔ ወዳጆችና የባድ ቅጥረኞች? ይከተላቸዋል ወይስ ጀርባውን ይሰጣቸዋል? ማንኛው ድርጅት ነው በህዝብ የሚታመን? በህዝብ ውስጥ የፖለቲካና የድርጅት ስራን እየሰራ ያለው? ለመሆኑ ድርጅቶች ውስጥ እነማን ናቅፏል? ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው። ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ህዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም። በዚህ ብቻ የተነሳ ህዝብ መቼም አመነታን አይሰጣቸው። በደልና ቂም አለና በዳይ ይቅር በሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም ቢያንስ አስቸጋሪ ይሆናል። በመሆኑም ዛሬ በብዙ ተቋማትና ባይ ድርጅቶች የቀይ ሽብር ወንጀለኞች መኖራቸው ህዝባዊ ድጋፍን ጠሪ አይደለም። ኢትዮጵያን እንወዳለን ካሉ ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታ መጠየቅን እስከፈሩ ድረስ የሚፈልግ ነው። ካጽዮም ከደርግም ከወያኔም ጋር ተቃቅፈው የከረሙ በተለይ ዝምታን ንሳ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ከመረበሻቸው ይልቅ። የወያኔ ዋና ባለስልጣን ሆነው ስንቱ ንጹህ ኢትዮጵያዊ ከፈጁ ካስፈጁና ሀገርንም ካስገነጠሉ ከጎዱ በኋላ ዛሬ እኛንን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከህዝብ ይቅርታን ምህረትንም ጠይቁ ማለቱ ሲያንስ ነው። ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢያልፉ የትላንት ወያኔዎች ህዝብ ሊያምን አይጠበቅም። በማያከራክርና በማያወላዳ መንገድ አጠፋን ማሩስ ካላሉ ድረስ እነዚህን ደግሞ ጀግና ሀገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም ማፈሪያ እንጂ። የፈሰሰው ደም እና የደረሰው ግፍ ጨዋታ አይደለምና በቀይ ሽብርም ወርቅ የሆነ ትውልድ ተፈጅቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው። በተለይ የገማ የገለማ ደርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው። ገንዘብ አፍሶ ሰርጎ ገቦችና አስመሳይ ሀገር ወዳጆችን አሰልፏል። በእነዚህ አማካኝነትም ድርጅቶችን ከፋፍሏል በአንጃ ጎርቷል። በዚህ ኩስተልኮ አሜሪካ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጪ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጣጣፉ አሉ። ዘጎች ደግሞ ሙያተኛ ድርጅት ስራን የዘነጉ ወይም ማቆ ሆነው ይገኛሉና ሚስተር ሞር የሚገባውን በየድረገጹ የውይይት መድረኩ ሲረጭ እየታየ ነው። ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል። ለዚህ ነው ስለ ድርጅት ይዘት አላማ አሰራርና አደረጃጀት በቂ ግንዛቤ መያዝ የግድ ሆኖ የሚገኘው። መደዴ መሪዎችና ቀሽም ድርጅቶች ዘጎችን ገና ከጧቱ ለጥቃት የሚያጋልጡ ናቸው። ለዚህ ሁሉ ደግሞ በርካታ መሳሪያዎች እንዳሉ በርካታ ዜጋ የሚያውቀው የምታውቀው ነው። አድርባዮች ለወዳቸው የተገዙ ደግሞ ቀና አሳቢ ድርጅቶች ከውስጥ ቦርብሮ ለውድቀት ያደርሱታል። የንዋይ ፍቅራቸው ስልጣን ጥማቸው ወኔ ቢስነታቸው ቅጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል። ጉዳቱ ቀላል አልነበረም አይደለም። ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል። ለምሳሌ ያገዛዙን ሰላይ ደብደቦ ወይም የተጎዳስ መስሎ ተቃዋሚዎች ከመታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው። ይግን ከውቀት ወይም ከግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶችም ዜጎችም ሰለባ የሆኑ ሰላዩን ቅጥረኛውን ታጋያችን መሪያችን ብለው ሲያወድሱት ታዝበናል። ከዚህ ጋር ተያይዞ የተከሰተ ትልቅና ጎጂ ስህተት ሀቀኛ ሀገር ወዳዶችን ህይወት የገበሩ ጀግኖችን ካልሰልጠነ ፖለቲካ ጋር ማዛመድ ነው። ይባብላጫው ከፖለቲካ ማይምነትና ከፍራት ወይም ቅጥረኛ የመነጨ ጎጂ አቋም ሀገር አድኑን ትግል ባያሌው ጎርቶታል። ለሀገር የተሰውትን ስየል የተቀበሉትን ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን በመዘከር በማመስገን ፈንታ ነጋጠባይ ስድቡር ጅብኝ እየወረደባቸው ያየ የሰማ ዜጋ ወደ ትግል የሚገባበት በር አጠገቡ መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች እያስመደበነ ባለበት በታገሉና በአቋማቸው ጸንተው ዛሬም ወያኔን እየታገሉ ባሉበት ላይ የሚደረገው የማጥላላት ዘመቻ አርበኞች አርአያ እንዳይሆኑ ያደርጋቸዋል። ሶማሌዎች ኩጅሪ ካብህ እንዲሉ የቻል ሁሉ ነፍስ አውጪ ይበል ራስን ጠብቅ አትጋፈጥ ማለትና ፍርሃት ይሰፍናል። አገር አድኑ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። አለ መስዋዕትነት ሀገር ስርየት ታገኛለች። አረመኔውና ሰው በላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፋራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ ሀገሩን አያድንም። ለመሆኑስ እናድናት የምንላት ሀገር ማናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛ ወያኔ እንደከፋፈለንና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ሳለ ለኛ ይጠቅማል ብለው ያንን በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት አመት ካለፋቸው በኋላ ዛሬም የፌደራል መዋቅሩን እናጠናክር አንቀጽ 39 እንወዳለን እያሉ ወያኔን በመማጠን ከስደት ጥራናቦ በማለታቸው ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱ አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ጸረ አማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ትምክተኞች ናቸው ብሎ ትግል የጀመረው ወያኔ 23 አመት ሙሉ ጸረ አማራነቱን ጸረ ኢትዮጵያዊነቱን ሲያሳይ ከርመው ይያለ ዛሬ አማራዎች በዚህም በዚያም ሲያባረርና ሲመነጥር አዲስ የሚሆኑባቸው አሉ። የመጣባቸው በሀገር ላይ የመጣው ማአት መርገም ይዘቱን ክፋቱን ከቶም ያልገባቸው ሀገር አድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ህዝብ ተፈናቀለ ሲባልም በተቃውሞ ሰልፍ ባድ ሀገር የሚሳተፉ ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለብሔረሰብም ሳይሆን ለውድ ሀገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉትም ጭምር ነው። ሀገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። ሀገራችን ኢትዮጵያ አይደለችም የሚሉ፣ ወያኔ ጠላታችን አይደለም የሚሉ፣ ሆዳቸውን አስቀድመው ሀገርንም ድርጅቶችንም የሚጎዱ፣ ለወያኔ የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ፣ ሀገር ወዳድ ድርጅቶችን የሚከፋፍሉ፣ ወያኔን መፋለም ሲገባ ማመጽ ኃጢአት ነው የሚሉ፣ ጀግኖችን የሚያክቸለችሉ ወዘተ። ሁሉም ሀገር አድን ትግሉን ሲጎዱ ቆይቷል እየቀጠሉ ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነ ቀጠሮ የማይሰጥ የሀቀኛ ሀገር ወዳዶች ግዳጅ ነው። የትችትም ይህን ለማሳሰብ የታቀደ ነው። ¶¶